ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን ፍኖተ.ኦርግ በቀጥታ መከታተል ይቻላል። የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ማክሰኞ ሰኔ 2 ቀን 189 ቀናት አለፋቸው። ሁኔታውን በቸልተኝነት የሚመለከተውና የተምታቱ መግለጫዎችን የሚሰጠው ኦህዴድ መራሹ አገዛዝ ለወጣቶቹ ደህንነት ከተጠያቂነት አያመልጥም። ወጣቶቹን ለማስፈታት የሚደረገው ትግል መፋፋም አለበት። እናስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ማክሰኞ ሰኔ 2 ቀን 2012 ዓመተ ምህረት ነው። በቅድሚያ ዜና በማስከተልም በእሁድና ሰኞ ፕሮግራሞቻችን የወያኔ ጉዲፈቻዎች የአረብ ገኛዎችና ሁሉ ኬንያ ኬንያ በሚል ርዕስ በሃማቱማ የቀረበውን ጽሑፍ ማጠቃለያ እናቀርባለን። በረቡዕ ምሽት ዝግጅታችን ክፍል 6 ይቀርባል። በመጨረሻም የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ ልሳን ዴሞክራሲያ ቅጽ 45 ቁጥር 4 ቁጭ ብለው የሰቀሉት ቆሞ ማውረድ ያቅታል በሚል ርዕስ የቀረበውን አሰምተን የመጀመሪያው ክፍል ፕሮግራማችን ይተረከካል። አሁን ወደ ዜናው። በወያኔ ቡድን ቁጥጥርና ተጽዕኖ ስር ያለው የትግራይ ብሔራዊ መንግስት አብይ በኢትዮጵያ እየመጣ ያለውን ህገ መንግስታዊና ፖለቲካ ቀውስ ለማስወገድ በሚል ርዕስ የተዘጋጀ ማስታወሻ ሰነድ ለጎረቤት አገሮችና ለአፍሪካ ህብረት፣ ለተባበሩት መንግስታት ድርጅት የጸጥታው ምክር ቤት አባል አገራት፣ ለአውሮፓ ህብረት የላከ መሆኑን አፍቃሪ ወያኔ የሆኑ ድረገጾች በአምዶቻቸው ዘግበዋል። የትግራይ አካባቢ አገዛዝ ከዚህ የማስታወሻ ሰነድ ጋር በላከው አባሪ ደብዳቤ በሹሙ የሚመራው የብልጽግና ፓርቲ በህዝብ ከተመረጠው ግንባር ላይ ህገወጥ በሆነ መንገድ ስልጣን ቀምቶ ህጎችን ጥሶና ተቋማትን ወደ ጎን አድርጎ በኢትዮጵያ አምባገነንነት እያሰፈነ ነው ብሏል። ደብዳቤው ሹሙ ኢህአዴግን አፍርሶ የብልጽግና ፓርቲን ከመሰረተ በኋላ የአንድ ግለሰብ አምባገነንነትን እያሰፈነ መሆኑን ገልጾ ኮሎኔሉ ሹም በፌዴራልና በክልል ደረጃ የራሱን ሰዎች በማስቀመጥና ተቋማት እንዳይሰሩ እጅና እግራቸውን ጠፍሮ ከያዘ በኋላ የስልጣን እድሜውን ለማራዘም በግል ውሳኔ ብቻ የሚቀጥለውን ምርጫ ለሌላ ጊዜ አስተላልፏል በማለት ከሷል። በመደምደሚያም ከመስከረም 30 2013 በኋላ የስልጣን እድሜው ስለሚያበቃ በአገሪቱ ከፍተኛ የሆነ ህገ መንግስትና የፖለቲካ ቀውስ ይፈጠራል ካለ በኋላ ቀውሱ ለሚያስከትላቸው ጉዳቶች ተጠያቂው ሹሙና የሚመራው የብልጽግና ፓርቲ ነው በማለት የማስፈራሪያ መልእክት አስተላልፏል። ሁኔታው ከመፈጠሩ በፊት የዓለም አቀፍ ተቋማት በተለይም የአፍሪካ ህብረት ጣልቃ መግባት አለበት በማለትም ተማጽኗል። ሰሞኑን የወያኔ ባለስልጣኖች የሚያደርጉት ግርግር በከፍተኛ ደረጃ ተስፋ መቁረጣቸውን የሚያሳይ ሲሆን በገዢው ፓርቲና በወያኔው ቡድን መካከል ያለው ቅራኔ ይበልጥ አክሮታል። በኢትዮጵያ በኮሮና በሽታ የሚያዙ ሰዎች ቁጥር እየጨመረ በመሄድ ላይ ነው። ማክሰኞ ሰኔ 2 ቀን የጤና ሚኒስቴርና ህብረተሰብ ጤና ማዕከል በሰጡት የጋራ መግለጫ ባለፉት 24 ሰዓታት በተደረጉ 4599 የላቦራቶሪ ምርመራዎች 190 ኢትዮጵያውያን በበሽታው መያዛቸውንና 5 ሰዎች መሞታቸውን ገልጸዋል። በሰኞ መግለጫ ቀደም ብሎ በቫይረሱ እንደተያዙ የተዘገቡ 10 ሰዎች በድጋሚ መዘገባቸው ስህተት መሆኑ ተገልጾ ከታረመ በኋላ በጠቅላላ በቫይረሱ የተያዙ ሰዎች ቁጥርን 2336 መድረሱ ተነግሯል። በቅርቡ ስለ ደቡብ አካባቢ አደረጃጀት ባጥኚ ቡድን አማካኝነት በቀረበው አማራጭ ላይ የደቡብ ዞኖች ተወካዮች ማክሰኞ በአዲስ አበባ ውይይት አካሂደው ስምምነት ላይ አለመድረሳቸው ሊታወቅ ተችሏል። በውይይቱ ላይ በተለይም የወላይታና የጋሞ ብሔረሰብ ተወካዮች ጠንከር ያለ ተቃውሞ ማቅረባቸው የተነገረ ሲሆን አለመግባባቱ በየቦታው እንደገና የህዝቡ ውይይት እንዲደረግ አስገዳጅ ሁኔታዎችን ይፈጥራል ተብሏል። በኢትዮጵያ ለተረጂዎች የሚያስፈልገው እርዳታ መጠን በከፍተኛ ደረጃ የጨመረ መሆኑ ተገለጸ። የኢትዮጵያና ዓለም አቀፍ እርዳታ ሰጪ አገልግሎት ተቋማት ባወጡት የጋራ መግለጫ በዚህ ዓመት ጥር ወር ላይ እርዳታ የሚያስፈልጋቸው ዜጎች ቁጥር 7 ሚሊዮን ብቻ የነበረ መሆኑንና ለነሱም 1 ቢሊዮን ዶላር እርዳታ ተጠይቆ እንደነበር ገልጸዋል። በአሁኑ ወቅት በኮሮና ቫይረስ ምክንያት እርዳታ ፈላጊዎች ቁጥር ወደ 16.5 ሚሊዮን በማደጉ አስፈላጊ የሆነው የእርዳታ መጠንም ወደ 1.65 ቢሊዮን ዶላር ከፍ ማለቱን የእርዳታ ሰጪ ተቋማቱ ገልጸዋል። ቀደም ብሎ በነበረው ሁኔታ እርዳታ አስፈላጊ የነበረው በመፈናቀል፣ በበሽታ መስፋፋት፣ በዝናብ እጥረት፣ በጎርፍና ሌሎች ተፈጥሯዊ ጉዳቶች ምክንያት ምርት ማምረት ላልቻሉና የምግብ እጥረት ላጋጠማቸው ዜጎች ነበር። በተጨማሪም በተለያዩ አገሮች የተስፋፋ ያንበጣ መንጋ ምክንያት የምግብ ዋስትናቸው አስተማማኝ ያልሆነ አካባቢዎችም አሉ። የኮሮና ቫይረስ በመሰረቱ የጤና ችግር ቢሆንም ብዙዎችን በተለይ በከተሞች ስራ እያሳጣ የመጣ በመሆኑ በእርዳታው ርብርብ እንደሚያስፈልግ ተገልጿል። በመጨረሻም ዜና እረፍት። የደርግ ፋሽስቶች ከፍተኛ ግብረሰየል ሲያካሂዱባቸው ብርቅዬ የሀፓ አባላት መካከል አንዱ ጓድ አምዴ አሽኔ ባደረበት ምክንያት ማክሰኞ ሰኔ 2 ቀን ከዚህ ዓለም በሞት ተለይቷል። ለኢትዮጵያ ህዝብ ነጻነትና መፍት በኢሃፓ ጥላ ስር ተሰልፈው መስዋዕትነት የከፈሉትን የኢትዮጵያ ወጣቶች ታሪክ ምንጊዜም ይዘክራቸዋል። ከ42 ዓመት በፊት በ1970 ዓመተ ምህረት ግብረሰየል ከተፈጸመባቸው ጓዶቻችን መካከል አንዱ ጓድ አምዴ አሽኔ የደረሰበት ስቃይና ያሳየው ጽናት ከቶውንም አይረሳም። ወንድማችን አምዴ በአረመኔዎቹ የደርግ ገራፊዎች በደረሰበት የሰብአዊ ድብደባና አሰቃቂ ድርጊት ምክንያት በተለያዩ የሰውነቱ ክፍሎች ላይ ከፍተኛ ጉዳት የደረሰበት ሲሆን አንድ ጣት ብቻ ስትቀር 9 የእግሩ ጣቶች በሙሉ የረገፉ ነበሩ። ይህ ጀግና ጓድ እንዲህ አይነት የጭካኔና አረመኔያዊ ድርጊት ተፈጽሞበት አብሮ ለዓላማ የተሰለፋቸውን ጓዶች ገበና አላዘረከረከም። ጓድ አምዴ አሽኔ ለረጅም ዓመታት በህመም ሲሰቃይ ቆይቶ ሰኔ 2 ቀን ከዚህ ዓለም በሞት የተለየ ሲሆን የቀብሩ ስነ ስርዓትም ገርጂ በሚገኘው የቅዱስ ጊዮርጊስ ቤተክርስቲያን ተፈጽመዋል። ስለ አምዴ ማንነትና የህይወት ታሪክ ወደፊት በሰፊው እናቀርባለን። ለቤተሰቡ መጽናናትን እንመኛለን። አድማጮቻችን፣ ለዛሬ ያለን ዜና በዚሁ ይጠቃልላል። የወያኔ ጉዲፈቻዎች የአረብ ገኛዎችና ሁሉ ኬኛ ኬኛ በሃማ ቱማ ያለፈው አልፎና የፈለጉት ተሟልቶላቸው ካበቃም በኋላ በመስራቅ አፍሪካ ዞረው ለይሃፋ እንደተረዱ ብለው በተለይ በኡጋንዳና ደቡብ ሱዳን አማጽያኖች ጋር እንቅፋት ሆነውብናል። በመስራቅ አፍሪካ የውያኔ ጥቅም አስጠባቂ የነበረው የእንግሊዝ ኤምባሲ ሲሆን አሜሪካም ወደ ናይሮቢ ቅጥረኛዋን አብዱል አባቦራን ልካ እናገኘው የነበረውን ሟቹን ጆ ዳራንግን ወዮልህ ከነሱ ከተባበርክ በሚል አስፈራርተው እንደነበር ነግሮኛል። ወያኔ የደቡብ ሱዳን አማጽያንን ካባረረች በኋላ በፓስፖርት እደፋና በሌሎች መስክም የተባበርናቸው የጋራንግ ተከታዮች ነጻ ሲወጡና ለስልጣን ሲበቁ ከወያኔ ጋር እጅና ጓንት ሆኑ እንጂ እኛን ሊደግፉንም እንደማይፈልጉም ሆነ እንደማይደፍሩ ባለ ስልጣኖቹ ነግረውናል። ተመሳሳይ ክህደትን ከነ ጃኮብ ዙማ ከናሚቢያው ሳምኒዮማ የተገደለውን ሳሞራ ማቼልን ሆነ የሞተውን አጉስቲኖ ኔቶን ባንጎላ ከተኩት ወዘተ ያየነው ነውና እንዲያው ሌላ ታሪክ ብዬ ለለፈው። ቂም ቢኖረንም ሱዳን ከወያኔ ሲጋጭ ሁኔታውን ተጠቅመን ያገን መስርተን በሱዳን መሬት አልፈን ወደ ቋራ ልንዘልቅ እንደቻልነው ሁሉ ወያኔና ሻቢያ ሲጋጩ ሻቢያ እንገናኝ ባለው መሰረት በዚያው በዋሽንግተንም በልዩ ልዩ ቦታዎችም አግኝተናቸዋል። እንዴት ከሻቢያ ይነጋገራሉ ላለው ወያኔ የድርጅታችንን አቋምና ፖለቲካ ወያኔ አይወስንልንም ከማለታችን ባሻገር ጓዶች ኢትዮጵያን እስካልጎዳ ድረስ አመራር ከማንም ሊገናኝ ይችላል ባሉን መሰረት ከጠቀመ በሚል ተገናኝተናል። ያኔ ከሻቢያ ተገናኙ እገሊና እገሊም አስመራ ሄዱ ብለው ያወገዙንም ውሎ አድሮ በዚያው መሄድ ብቻ ሳይሆን መነጠፋቸውን ህዝብ ታዝቧል። በአዲስ አበባ ያሳማ ስጋን በጥጃ ስጋ ሽፋን ለባለስልጣኖች ይሸጥ የነበረው የጣሊያን ተወላጅ ስም እየጠራ እነገሌ እነገሌ ደንበኞቼ ናቸው ግን እኔ አይነግሩም ዝም የርሶም ስም ማን ነው ብሎ ጠየቀ እንደተባለው እንዳይሆንብን ብለን እንጂ እነማን በሚስጥር ሻቢያ ጋር እንደሄዱ ማወቅ ብቻ ሳይሆን ይሄዱም ሲነሱ እስከ መምከርና ማስጠንቀቂያ መስጠትም ደርሰን ነበር። ወሬ ቢበዛ ባህያ ይጫንም ብለን እንለፈውና ለማንኛውም እኛ ባደረግናቸው ውይይቶች የሻቢያ አቋም ሁኔታዎችን አጢኖ ለኢትዮጵያም ለኤርትራም ህዝብ በሚጠቅም ጎዳና ለመጓዝ ሳይሆን ሊጠቀምብን መሆኑን መገንዘብ ስለቻል ይቅርብን ጎመን በጤና ብለን ግንኙነቱ ተቋርጧል። ሌሎችም ወደዚያ ሄደው የከረሙት ምንም ሳይፈይዱ ቀርተዋል። ለቅ አዲስ አበባ በወያኔ ስር እንደነበሩት የሻቢያ ተቃዋሚዎች ሻቢያን ተገና አድርጎ ወያኔን መታገል የሚቻል አልነበረም አልሆነም። ኦነግማ ጋራጅ ገብቶ አንጃ በአንጃ መሆንን ነው ያተረፈው። ሻቢያ ወያኔን ሊያጠቃ ካለመፈለጉ ባሻገር ማንነቱን ቅንጣትም ሊቀይር ባለመቻሉም ነው። በመጨረሻም የኦዴዱን አለቃ አሜሪካና አረቦች ለስልጣን ሲያበቁና ለሻቢያ ጥቅም እንዲቆም ሲያደርጉት ኦነግም ወደ አዲስ አበባ ሊዘልቅ በቅቷል። ስለቀጣዩ ዘርዝሬም ቢለኝ አይኖርም። ለነገሩ ገና መዘዙ አላለቀም ጀመረ እንጂ። ሰላም ነው ይሉናል መፍትሄ መንገዱ ይሉናል አይጠቅምም ጠመንጃ ማንሳቱ። ሰላማዊ ሆነን አቤት ብንላቸው ለኃይለኛ ቆመው ላይቀር ማፌዛቸው። ይሃፓ እንኳን በአገር ግንጠላሊያምን ሊደግፍ ቀርቶ በአፍሪካ ደረጃ አንድነትን ፓን አፍሪካን መሆንን በቲዮሪም በተግባርም ሲገፋ የቆየ ድርጅት ነበር። በተማሪ ደረጃ ሳልደን በዛሪዋ ዚምባብዌና የያኔ ሮዴዚያ ላይ ያንስሚዝ የተባለው ነጭ ገዢ በራሱ ውሳኔ ነጻነት ሲያውጅ እንግሊዝ እጁ አለበት በሚል በእንግሊዝ ኤምባሲ ላይ ተሰልፈናል። ሰፋ ባለ ደረጃ ደግሞ ሮበርት ኬነዲ እና ሁበርት አንፍሪ ሲመጡም የተቃውሞ ሰልፎች አካሂደን ባንዲራቸውንና 1 ዶላራቸውን ለጠበላቸው ብለን ለኩሰናል። በያፓ ደረጃም ከታጋይ እንቅስቃሴዎች ጋር ሰርተናል። ለደቡብ አፍሪካ ቡድኖች የሀገራቸውን ፓስፖርቶች በሚገኙባቸው መንገዶች አግኝተን ገዝተን በተደጋጋሚ ሰጥተናቸዋል። ባልጀርስ ከተማ ከአሜሪካ ጥቁር አነሮች ከአፍሪካ የነጻነት ግንባሮች ወዘተ አብረን የሰራን ሲሆን ኋላም ለጸረ አራፍ ሞይ የኬንያው ሙዋ ኬንያ የሚስጥር ቡድን በገንዘብም በመጓጓዣ ወረቀቶችም ቋራ ድረስ አምጥቶ በማሰልጠንም ማተሚያ ጌስቴትነር በዚያው በናይሮቢ በመስጠትም ወዘተ ትብብር አድርገናል። ሆዲፍቸውና ለደቡብ ሱዳንና ለነካጋሜም ብዙ ትብብር አድርገንላቸዋል። ይህን ሁሉ የምንለው አንድም የምስጥርነቱ ጊዜ ስላለፈ ሲሆን በመሰረቱ ግን ከኢትዮጵያ አልፈን ለአፍሪካ አንድነትም በተጨባጭ የቆምን ነበር ለማለትም ነው። የግንጠላ አንዲትም አጥንት በሰውነታችን አልነበረንም ለማለትም ነው። ዛሬም ሀቀኛ የአፋ ልጆች ከጠባብነትና ግንጠላ ጋር ሆድና ጀርባ ናቸው። ደጋግመን እንዳልነው በሀገራችን ገና የድርጅት ትግል ባህል ባልዳበረበት ልንታገል የተነሳንና የሞከርንም በመሆኑ ከብረት ዝገት እንደሚሉት ስህተት መፈጸማችን አልቀረም። ከስህተት የሚርቅ በተግባር የማይፈተን የሶፋ ፋኖና የቅምጥ ታጋይ ብቻ ነው። ስም አጥፊዎች እንደሚሉትም ለምን ተሳሳታችሁ ተባልን ብለን እንደ ግብዞቹ ሹሞች አረፋ ደፋቂ ሳንሆን በራሳችን በየስብሰባችን ራሳችንን ለመተቸትና በሂስና ግለይስም በተግባርም ለማረም ጥረናል። አንዳንዶች ራስን አዋርዶ ለአዋራጅ መስጠት ብለው ያሾፉበት ሂስና ግለይስ ዋናው መታረሚያ መሳሪያችን ነበር። ብዙዎች በአሁኑ ጊዜ ጥፋታችን የሚሉት እንዲያውም ከወደ ዴሞክራሲው ከሚገባው በላይ ለቀቅ በማድረግ ስነ ስርዓትን ጎዳን በሚል ነው። ያቆየን ከብረት የተነከረ ዲሲፕሊን ነው። ብዙሃኑ የበላይናቸውን መርህና የህዝብ ወሳኝነት ደግሞ ለሆነ አምባገነን ወይም የጎበዝ አለቃ አሳልፈን አልሰጠንም። ለዚህ ነው ደርግ መንግስቱን፣ መለስ ወያኔን፣ ብርሃነ መስቀል አንጃን፣ አስመሳይ ሙሴውን ሁሉ የታገልነውና በመታገልም ላይ ያለነው። የድርጅቱን መርህ የሚወስኑት አባላት ናቸው። መጪውን ስምሪቱንም ይህን ስናደርግ የቆየነው ልዩ ጉባኤዎች፣ መለስተኛ ስብሰባዎች ወዘተ በማድረግ ነው። ረጅም እድሜ ያለኝ ባዩ ኦነግ ለምሳሌ መላ ባሏቱን አስወክሎ ጠቅላላ ጉባኤ አድርጎም አያውቅ። አመራሩ ተሰብስቦ ብቻውን ይወስናል። የስብሰባውን ውጤትም ብዙውን ጊዜ ውጪዎቹ ይወስኑለታል። የኦነግ ረጅም ታሪክ ይህ ነው። አሶሳ እጁን ይዞት የሄደው ሻቢያ ነው። ደምቢዶሎ ያስገባው ደግሞ ወያኔ ነው። ለነገሩ ቀደም የምናውቃቸው ኦነጎችና ከደርግ ፈርጥጠው የመጡት አንድ አይደሉም። ሻቢያ በሱዳን የመሰረታቸው እነ ሌንጮና መሰሎቹ ማንነታቸውን ስናውቅ አንዱ የነሱ ቢጤ ሰሞኑን በኢትዮጵያ የፖለቲካ እስረኛም የተያዘ ጋዜጠኛም የለም ብሎ ሲለፍፍ ምን ያህል ቅንጣትም ድርጅታዊ ሰብእናና ነጻነትን እንደማያውቁ አስመስክረዋል። ድርጅቱን፣ አባላቱን፣ ህዝብን የማያከብር ቡድን እንደ ይሁዳ ይሸጣል፣ እንደ ባሪያ ይለወጣል፣ ከቅሌት ወደ ቅሌት ሁሌም ይዘግባል። ራሱን ብአዴን ያለው ቡድን ኢህዴን ሳለ ተሰብስቦ የወሰነውን በመለስ ወያኔ አመራር እርምት ይቀይር እንደነበር የቡድኑ ራሱ መሪ አባላት ያጋለጡት ነው። ስህተት ስንልም ያልሰራነውን ስህተት ሰራን ብለን ማንንም ለማስደሰት ተቀባይ ሆነን አናውቅም። ጨቋኞችን በመታገላችን እንኮራለን እንጂ ጸጸት የለንም። ሹሞቹንም ተራ ዘረኞች መሆናቸውን ከመጀመሪያው አጋልጠን ማሽመድመዳችን ያኮራናል፣ የምንቀጥልበትም ይሆናል። የሰማያትን ደም ረግጠው ከጨቋኞችና ነፍሰ ገዳዮች ይቅርታን ሊጠይቁ የሞከሩት አንጃዎች በምንም መልክ አይወክሉንም። ኢትዮጵያን ደካዱና የዘቀጡ ጎጠኛ ዘግናኝ ጠባብ ብሔረተኛ ሆነው ለተዋረዱት ሁሉ እንዳልነውም ፎክሮ ከሚሸሽ ታሪክ ከሚያበላሽ ቃል ኪዳንን ክዶ ከሚሆን ርካሽ ነፍሱንም ከሚጥል ከሚሆን ተልከስካሽ ይሻልን ነበረ ባልነበረ ጭራሽ ይቀጥላል። ዴሞክራሲያ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ልሳ ቅጽ 45 ቁጥር 4 ግንቦት 2012 ዓመተ ምህረት ቁጭ ብለው የሰቀሉትን ቆሞ ማውረድ ያከታል። ኢትዮጵያውያን ነጻነታቸውንና ዳር ድንበራቸውን ላለማስደፈር ዓለም የመሰከረለት የጀግንነት ታሪክ ባለቤቶች የሆኑትን ያህል የሀገር ውስጥ ኢኮኖሚያዊ እድገትን፣ ፍትህ፣ ሰላምና እኩልነትን እንዲሁም መሰረታዊ የዜጎች መብትን ማረጋገጥና ማስጠበቅ የሚያስችል ሁሉን ያሳተፈ ዴሞክራሲያዊ ስርዓት ለመገንባት ግን አልቻሉም። አገራችን በረጅሙ ታሪኳ በተለያዩ የእርስ በርስ ጦርነቶች ውስጥ ያለፈች መሆኗም ለልማትና ለአገር ግንባታ ሊውል የሚችል የተማረ የሰው ኃይልና የሀገር ሀብት አባክናለች። በተለይ ደግሞ ላለፉት ዓመታት አጋጣሚውን እየጠበቁ በተፈራረቁ አርቀው በማያስቡ አምባገነን ገዢዎች ብልሹ ተግባር ችግሯ ከድጡ ወደ ማጡ ሊወሳሰብ ችሏል። ትሻልን ብዬ ትብስን አመጣሁ እንዲሉ ዛሬም ከነዚህ እብሪተኛ አምባገነን ገዢዎች አገራችን መላቀቅ አለመቻሏ ብቻ ሳይሆን ከነጭራሹ እንደ አገርም እንዳትቀጥል የተለያዩ ኃይላት ህልውናዋ ላይ ጦርነት ከፍተውባታል። ከ1983 ዓመተ ምህረት ጀምሮ እስከ ዛሬ የቀጠለው የዘረኛው አገዛዝ የባንዳ ምሁራን ትብብር የአገሪቷን ባህር በር አዘጋ፣ ዜጎቿን በዘርና በቋንቋ ከልሎ እርስ በርስ ለማጨራረስ ብዙ ጥረት አደረገ። ማህበራዊ እሴቶቿን አዳከመ፣ መሬቷን ለባዕዳንና ለካድሬዎቻቸው አከፋፍሎ ህዝብን መጠለያ አሳጣ፣ ዳር ድንበሯን በባህር ጦር አስደፈረ፣ ታሪኳን ሊፍቅ ተውተረተረ። የዚህ ገዢ መደብ አባላት የአገሪቱን አንጡራ ሀብት ሙጥጥ አርገው ዘርፈው ራሳቸውንና የባዕዳን ባንኮችን አከበሩ፣ ዜጎቿን መፈናፈኛ አሳጥተው ለስደት ለሞትና ባርነት አሳልፈው ሰጡ። በተቀነባበረ ሲራ ያማራውንና የሌሎች በሄረሰብ አባላትን ዘር ለማጥፋት ብዙ ጣሩ። ከፍተኛ ጉዳትም አደረሱባቸው። አሁንም የኮሮና ወረርሽኙን እንደ ሽፋን በመጠቀም ዘምተውበታል። የኢትዮጵያ ሕዝብ በተለይም ወጣቱ የሚከፈለውን መስዋዕት ሁሉ ከፍሎና ታግሎ ከወያኔ ከርሰ መቃብር ላይ ወደ ዲሞክራሲ የሚደረገው የሽግግር ሂደት እንዲጀመር ሁኔታውን ሲያመቻች በባዳን ሲራ ከዚያው ከወያኔ የደህንነት ጉያ በወጣ አፈጮሌ ኮሎኔል የለውጡ ሂደት ማጅራት ተመታ። የወያኔ ጸረ ሕዝብ ጸረ ኢትዮጵያ መርሃ ግብርም በተረኛ የኦሮሞ ጽንፈኞች እንዲቀጥል ተደረገ። በዚህም የተነሳ አገራችን ኢትዮጵያ እውነተኛ በሆነ ዴሞክራሲያዊ የሽግግር ሂደት የሕዝብን የስልጣን ባለቤትነት ያረጋገጠና ሕዝባዊ የሆነ ዴሞክራሲያዊ ስርዓት መመስረት አልቻለችም። በአሁኑ ወቅት በጉልህ ከሚታዩና በዋናነት ሊጠቀሱ ከሚችሉ ችግሮች አንዱ የሕዝቡን ዴሞክራሲያዊ መብት የሚያረጋግጥ የሕግ የበላይነትንና ሰላምን የሚያሰፍን ሁለንተናዊ የሀገር እድገትና ልማትን የሚያመጣ ቀጣይና የሕዝብን ሙሉ ይሁንታን ያገኘ ሕዝባዊ መንግስት አለመኖሩ ነው። የኢትዮጵያ ሕዝብ የሚተዳደርበት መሰረታዊ ሕግ በሕዝብ ላይ በኃይል የተጫነ መሆን አይኖርበትም። በርግጥ ስዩመ መለኮት ነን ወይም ስልጣናችን ከሕዝብ በላይ ነው የሚሉ አምባገነኖች ያሰኛቸውን ሕግ አውጥተው በሕዝብ ላይ ይጭናሉ። እስከል ፈተ ህይወታቸውም ድረስ ህዝብን ለመገልገያነት የስልጣን መንበራቸውን ለማስጠበቂያነት ይጠቀሙበታል። በህግ የሚተዳደርና ዴሞክራሲያዊ ስርዓትን የሚያስተናግድ ህብረተሰብ ዋነኛ መለያው በህዝብ ምርጫ ወደ ስልጣን የመጡ ግለሰቦች በስልጣን ለመቆየትና ተጨማሪ ሹመት ለማግኘት መቻላቸው ሳይሆን የስልጣን የጊዜ ገደብ ሲያበቃ ወይም የተሰጣቸውን ስልጣን በአግባቡ ካልተጠቀሙና ህብረተሰቡንም በአግባቡ ሳያገለግሉ ከቀሩ ስልጣን ላይ ያወጣቸው ህዝብ ለማውረድ መቻሉና አለመቻሉ ነው። የስልጣን ምንጭና ባለቤቱ ህዝብ ሲሆን የስልጣኑ መሰረት ግን ህግና ደንብ ነው። ይህም ህግ ወይም ደንብ የሚደነገገው በህዝቡ በቀጥታ ወይንም ወክልና በሰጠው አካል ሊሆን ይገባል። እነዚህ ህጎችና ደንቦች የህዝቡን ይሁንታ ባላገኙበት ሁኔታ የሚያስተዳደሩ ባለስልጣናት የቱንም ያህል በጎ አሳቢ ነን ቢሉ ገዢዎች ከመሆንና አስተዳደራቸውም አምባገነናዊ አገዛዝ ከመሆን አይድንም። በተደጋጋሚ ታሪካችንም ያየነው ይህንኑ ነው። የህዝብን ይሁንታ ያገኘ ህገ መንግስት የሀገሪቱ መሰረታዊና ዋነኛ ህግ ነው። ሌሎች ህጎችና ውሳኔዎች ሁሉ ምንጭ ወይንም መሰረት የሚያደርጉት ይህንኑ ነው። የሀገሪቷን አጠቃላይ ሁኔታ፣ አስተዳደር፣ ስርዓት ወዘተ፣ የህዝብን መብትና ግዴታ ወዘተ የሚያቅፍ ነው። ፍትህ፣ የዳኝነት ስርዓት፣ የህግ አውጪና አስፈጻሚ አካላት ስልጣንና ኃላፊነት ወዘተ በመሰረቱ በህገ መንግስቱ የሚወሰኑ ናቸው። የአንድ አገር ህገ መንግስት የአገሪቷን ህዝብ ጥቅምና ፍላጎት የሚያንጸባርቅ ከመሆኑም በላይ የህዝቡ የውይይት ሐሳብና ውሳኔ ውጤት መሆን አለበት። ህገ መንግስት የህግ ሁሉ መሰረት የህብረተሰቡ ህጋዊ ማገር ነውና ዜጎች በማርቀቁም በማሻሻሉም ሆነ በማጽደቁ ግንባር ቀደም ሚና ሊኖራቸው ይገባል። አለመታደል ሆኖ እስከዛሬ የሀገራችን ህዝብ ለዚህ አይነቱ ህገ መንግስት እውን መሆን አልታደለም፣ አልበቃም። ዛሬ በስልጣን ላይ ያለው አገዛዝ የኢትዮጵያን ህዝብ ተቀብሎታል ብሎ በይፋ የሚሰብክለት ህገ መንግስት ወያኔ ለራሱ የሽግግር ዘመን ያወጣው የሽግግር ቻርተርና በኋላም የኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፐብሊክ ህገ መንግስት የተባለው ነው። ማለትም ወያኔና ሻቢያ ገና ጫካ ያሉ አስመራንና አዲስ አበባን ሳይቆጣጠሩ ባረቀቁትና በኋላም ወያኔ በራሱ በጎ ፈቃድና ግብዣ በሰበሰባቸው ቡድኖችና ግለሰቦች የጸደቀ የወያኔ የፖለቲካ ሰነድ ቅጅ ሲሆን አንዳንዶች ህጋራዊት በሚል የሚገልጹት ነው። መቼም ወያኔ የተባለ መርገም ስልጣን በያዘባት ኢትዮጵያ ዜጎች በአገራቸው ጉዳይ ላይ መምከር ቀርቶ የማሰብ መብት እንኳን ይኖራቸዋል ተብሎ አይተበቀም። በመሆኑም ህዝብ አልመከረበትም አልተቸውም ይሁንም ብሎም አላጸደቀውም። በአገራችን በጋድ እንደምትታየው የህግ የበላይነት አልነበረም ዛሬም የለም። እስከዛሬ የነበረው ወያኔያዊ ማደናገሪያ ነው። አሁንም እንዲሁ ባዶ ስብከት ነው የቀጠለው። ከመላስ ዲስኮር አልፎ ህይወት ኖሮት በአገርና በህዝብ ህይወት ውስጥ የዘለቀ ስርዓት አልታየም። በየጊዜው የተፈራረቁብን ገዢዎቻችን ግን ይቻገር የምትመረው የህዝብ የሚተዳደረው በህግና በዲሞክራሲ ነው ይሉናል። እዚህ ላይ ሁለት ግልጽ መሆን ያለባቸው ነገሮች አሉ። አንድም ህዝብ ከእለት ተለት በሚኖርባት ኢትዮጵያ ውስጥ ያለውን ስርዓት አያውቅም እንደማለት ነው። ሁለትም ገዢዎቻችን ናቸው የሌለንን ነገር አለን የሚሉን። ከሁለቱ አንዱ እውነት ነው። ለመልሱ ማስረጃው የአምባገነኖችን ማንነት ማወቅ የሚቻለው ከንግግራቸው ሳይሆን ከተግባራቸው ነው። ከሚሉን ወይም ከሚነግሩን ሳይሆን በተጨባጭ በሚሰሩት ስራ ነው ማንነታቸው የሚገለጠው። ዲሞክራሲያዊ ስርዓት የህዝብ የስልጣን ባለቤትነት የሚረጋገጥበት ህዝባዊ መንግስት ነው። ዲሞክራሲ ማለት የህዝብና ለህዝብ የሆነ መስተዳደር ማለት ነው። የሚገኘው በህዝብ ነው። የሚቋቋመው በህዝብ ነው። የሚያገለግለውም ህዝብ ነው። ባጭሩ የዲሞክራሲ መሰረትና ምንጭ የህዝብ ፍላጎትና ፈቃድ ነው። ዓላማና ግቡም የህዝብን ፍላጎትና ፈቃድ ማሳካት ነው። ከዚህ አንጻር መሪዎች በህዝብ ተመርጠው የህዝብን ስልጣን በባላደራነት የሚያስፈጽሙ የሚያስተዳድሩ የህዝብ አገልጋዮች እንጂ ያንድ አገር ህጋዊ ባለቤቶች አይደሉም። ህዝብ የሀገሩ ባለቤትና የስልጣን ምንጭነቱ በተጨባጭ መረጋገጥ ሲገባው በህዝብ ላይ የሚፈራረቁ አምባገነኖች የግል ንብረት አድርገው ይዘውታል። ዛሬ የኢትዮጵያን ህዝብ በተጨባጭ እየገዛ ያለው ማን ነው ስንል መልሱ ያገዛዝ ስልቱና መዋቅሩ የኢትዮጵያን ህዝብ ፍላጎትና ፈቃድ መሰረት ያላደረገ ወያኔ በዘረጋው ህገ መንግስት ተብዬ ህግ አራዊት ላይ የኦህዴድ ጭምብል ያጠለቀ ተረኛና ዘረኛ አዲስ ሹም ነው። የኢትዮጵያ ህዝብ ከሊቅ እስከ ደቂቅ ያን ሁሉ መስዋዕትነት የከፈለው ለስር ነቀል መሰረታዊ ለውጥ እንጂ አሮጌ ሽም አውርዶ አዲስ ሹም በጫንቃው ላይ እንዲጫንበት አልነበረም። ህዝቡ በታሪኩ የራሱን ተወካይ በነጻነትና በነጻ የመምረጥ እድል አላገኘም። በጋድ ዛሬ በአገራችን የሚታየው ተውኔት ይህንኑ የሚያሳይ ነው። ዛሬም እንደ ትናንትናው ስልጣንና ሹመት የሚገኘው በህዝብ ፍላጎትና ፈቃድ ሳይሆን በአዲሱ ሹም ይሁንታና በጎ ፈቃድ መሆኑን ነው በግልጽ የምናየው። ሌላው አሳዛኝ ክስተት ደግሞ በዚህ ሁለት ዓመት ውስጥ በወያኔ ጫማ የተተካው ተረኛው የኦሮሞ ጎጠኛ አገዛዝ የአምባገነኖች ሁሉ አምባገነን የሆነ አረመኔነቱን ብዙም ሳይቆይ ያሳየ ሲሆን 3 ሚሊዮን የአገሪቱ ዜጎች በጎጠኞች ጥቃት ሲፈናቀሉ፣ አብያተ ክርስቲያናትና መስጊዶች ሲቃጠሉ፣ የዘር ማጽዳት ዘመቻ ሲካሄድ፣ ያማራውም ሆነ የሌሎች ብሔረሰቦች አባላት ከሌሎች የኢትዮጵያ አካባቢዎች ሲፈናቀሉና በመንጋ ሲፈጁ፣ ዋና ከተማዋን በገዢው ብሔር ቁጥጥር ስር ለማስገባት ኦሮሞ ያልሆነው ዜጋ ሲዋከብ፣ በውድቅት ሌሊት ዜጎች ቤታቸው እየፈረሰ ሜዳ ላይ ሲወድቁ፣ ዜጎች ድህነታቸው እንደ ወንጀል ተቆጥሮ ከየመንገዱና ከተጠለሉበት ቦታ እየታፈሱ በየጎሳ አረጋቸው ለሞት ሲወረወሩ፣ የልንገን ጠልባዩ የኦነጉ ድርጅት አርማ እንደ ልብ እንዲውለበለብ በተፈቀደበት አገር ነባሩን የኢትዮጵያ ሰንደቅ ዓላማ መያዝ ለጥምቀት በዓል ሳይቀር ሲከለከል፣ የሱነን ወታደር ድንበር ጥሶ ገብቶ አርሶ አደር ዜጎችን ሲያዋክብ በስልጣን ያለው ገዢ ፓርቲ አይኔን ግንባር ያድርገው በማለት አይቶ እንዳላየ የሆነበት ከመሆኑም በላይ በአንዳንዱ ላይም በቀጥታ ተሳታፊ የሆነበት ክስተት በጋድ የታየ ነው። በሌላ በኩል የኩሉ ብሔራዊ ክህደትና ወንጀል ባገዛዙ ሲፈጸም የተመለከቱ ተቃዋሚነን የሚሉ ድርጅቶችና አድርባይ ምሁራን ድርጊቱንና ወንጀሉን ማውገዝና መቃወም ሲገባቸው የስልጣን ፍርፋሪ እንዳያመልጣቸው ከቃል ባለፈ በወረቀት በተደገፉ መግለጫዎቻቸው ሳይቀር ታማኝነታቸውንና ለሹሙ አድራቸውን በመስከራቸው ወደ ወጣለት የፖለቲካ ንግድ የዘቀጡበት አድራጎት አሳዛኝ ተውኔት ነው። ዛሬ የሀገራችንን ተጨባጭ ሁኔታ ስንመረምር በገሃድ የምናየው እውነታ ኢትዮጵያውያን መብታቸውን ተነጥቀው ክብራቸውን ተገፈው ነጻነታቸውን አጥተውና ሀብታቸውን ተቀምተው በነጻነትና በሰላም ለመንቀሳቀስ እድል ተነፍገው የፍትህ ያለ የህግ ያለ እያሉ በማልቀስ ላይ መሆናቸውን ነው። በወንጀለኞች በቀማኞችና በዘረኞች የምትገዛ አገር ውስጥ ፍትህና ዲሞክራሲ ሊጠበቅ አይችልም። ያወጡት ህግ የተጻፈበትን ወረቀት ያህል ዋጋ የለውም። የዜጎችን መብትና ነጻነት ይረግጣሉ ወይም ክብራቸውን ይገፋሉ። ተቀናቃኝ መስለው የታዩአቸውን በህግ ሽፋን ለማስወገድ ባንድ ለሊት ህግ ሽረው በመተኩ አዲስ ህግ ይሰራሉ። ስለዚህ ህግ ማለት የግለሰቦች በጎ ፈቃድ በሆነባት አገር ውስጥ ለውጥ አለ፣ ዴሞክራሲያዊ ስርዓት አለ፣ ነጻና ገለልተኛ የምርጫ ቦርድ አለ፣ ነጻና ፍትሃዊ የሆነ ምርጫ ይካሄዳል ማለት ምን ያህል ያፈጠጠ ውሸት እንደሆነ በገሃድ የሚታይ ነው። ህዝብ ባልመከረበትና ባልተስማማበት ህግ ሊገዛ አይጠበቅም። የህገ መንግስቱ ባለቤት ዛሬም ዘረኛው ወያኔ ነው። ተጠቃሚዎቹም ወያኔና በአምሳሉ የተፈጠፋቸው ዘረኞችና የወዴድ መራሽ የአዲሱ ሹም ካድሬዎች እንጂ ህዝብ አይደለም። ወያኔና ወዴድ በራሳቸው ህግ ተጠቅመው ጭንብላቸውን ተለዋወጡብን እንጂ ለኢትዮጵያ ህዝብ የተለወጠለት አንዳችም ነገር የለም። አፈናው ጭቆናውና ሰቆቃው ዛሬም ተጠናክሮ እንደቀጠለ ነው። ዛሬ የት ደርሰናል? ምንስ ይጠበቅብናል? ብለን ላፍታ ቆም ብለን ግራ ቀኙን ስንማትር የሚታየው የሀገራችን ፖለቲካ ውሉ ጠፍቶ ተወናባጁ እንደ አረም ፈልቶ የፖለቲካውን ምህዳር ያጣበበውን እንክርዳድ ለማስወገድ አሁንም እልህ አስጨራሽና ከፍተኛ መስዋዕትነትን ጠያቂ መሆኑን ነው የምናየው። በእንቅርት ላይ ጆሮ ደግፎንና እነሆ ሳምባ ቆልፍ ኮቪድ-19 ተብሎ የሚጠራው የዘመኑ ወረርሽኝ በመጀመሪያ በቻይና ከተከሰተ ጀምሮ አገራችንን ጨምሮ በመላው ዓለም በከፍተኛ ፍጥነት እየተስፋፋ ሲሆን ወረርሽኙን አስመልክቶ በህዝባችን ላይ ያንዣበበውን አደጋ በወቅቱ መከላከል ብሎም መቆጣጠር ካልተቻለ በህዝብና በሀገር ላይ ሊያስከትል የሚችለው ሁለንተናዊ ቀውስ የከፋ እንደሚሆን ከወዲሁ መገመት ይቻላል። ወረርሽኙን ተከትሎ የመጣው ፈተና በኢኮኖሚ ጠንካራ የሆኑትን ምዕራባውያኑንና ሀያላሉን አገራት ተቋማዊ ጉልበታቸውንና የፖለቲካ ብቃታቸውን ሳይቀር የፈተነ ክስተት መሆኑ በተጨባጭ ታይቷል። የበሽታው ስርጭትን ተከትሎ አምራችና አገልግሎት ሰጪ ተቋማት ሰራተኞቻቸውን በከፍተኛ ቁጥር ቀንሰዋል። ትናንሽና መለስተኛ የንግድ አገልግሎት ሰጪና አምራች ድርጅቶች በራቸውን መዝጋት ተገደዋል። ይህ ደግሞ መካከለኛና አነስተኛ ገቢ ያለው የህብረተሰብ ክፍል የችግሩ ተጠቂ የሆነበት ኢኮኖሚውን በከፍተኛ ደረጃ ከመጉዳቱን በተጨማሪ ማህበራዊ ጫናና ቀውስ በህብረተሰቡ ላይ እየፈጠረ ይገኛል። ይህ ወረርሽኝ ባጭሩ ካልተቀጨ ከዚህ የከፋ ቀውስ ሊያስከትል እንደሚችል የዘርፉ ባለሙያዎች እየገለጹ ይገኛሉ። እንደ ጤና ባለሙያዎች አስተያየት ወረርሽኝ በአፍሪካ ከወዲሁ ከፍተኛ ዝግጅትና ጥንቃቄ ካልተደረገ የሚሊዮኖችን ህይወት ሊቀጥፍ እንደሚችልና አህጉሩ ሊሸከመው ወደማይችለው ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ቀውስ ውስጥ መግባቱ እንደማይቀር እየተነበዩ ይገኛሉ። ወረርሽኙ በፈጠረው ጫና የተነሳ ደሃ የሆኑት የታዳጊ አገራት ጥሬ ዕቃዎቻቸውን ወደሚፈልጉበት ክፍለ ዓለማት ለመግላክ መቸገራቸውም አልቀረም። በአንጻሩም የግብርና ግብዓቶች ወደ አገራቸው ማስገባት አስቸጋሪ ሆኗል። ለወረርሽኙም መከላከያ ለሚሆኑ ቃዎች ተጨማሪ የህክምና ወጪን ስለሚጠይቅ ቀድሞውንም የውጭ ምንዛሪ ችግር ያለባቸው ያህጉሩ ደሃ ሀገራት ለከፍተኛ ዳና ችግር ተጋልጠዋል። በሀገራችንም በከፍተኛ ፍጥነት እየተዛመተ ያለው ወረርሽኝ በፍጥነት መቆጣጠር ካልተቻለ አሁንም በከተማዎች የሚታየው የአገልግሎት መስጫ የማምረቻና የማከፋፈያ ድርጅቶችና የትራንስፖርት አገልግሎቶች በከፊል ወይም ሙሉ በሙሉ በማቆማቸው የተነሳ በሚሊዮኖች የሚቆጠሩ የዘርፉ ሰራተኞች ከስራቸው ተፈናቅለዋል። ስራአጥ የሆነው የህብረተሰብ ክፍል ራሱንና ቤተሰቡን በህይወት ለማቆየት ከከተማ ወደ ገጠር መሰደዱ ለወረርሽኙ መስፋፋት የበለጠ አመቺ ሁኔታን የሚፈጥር ከመሆኑም በላይ በአርሶ አደሩ ማህበራዊ ህይወት ላይ የሚያስከትለው ጫና ቀላል አይሆንም። አስቀድሞም ቢሆን ዋግ እንደመታው ሰብል ጠውልጎ የነበረው የሀገራችን ኢኮኖሚ በኮሮና ወረርሽኝ ክፉኛ በመድቀቁ የተነሳ በንብርክኩ መሄድ ከጀመረ ውሎ አድሯል። በሽታውን ለመከላከል የሚረዱ ቃዎች ብቻ ሳይሆኑ መሰረታዊ የሆኑ የምግብና አገልግሎት ቃዎች ከአቅርቦት እጥረት የተነሳ ዋጋቸው አልቀመስ ብሏል። ወረርሽኙ ባመጣው የሥራ አጥነት ላይ ሆን ተብሎ የሚደረግ የሥራ ቀነሳ ታክሎበት ሰርቶ አደሩ እንደ ዜጋ ሰርቶ እና በልቶ ለመኖር ካለመቻሉ ሌላ በጎሳ ፖለቲካ የተጠመዱ ክፍሎች በፈጠሩት ገደብ ወደ ፈለገበት አካባቢ ተንቀሳቅሶ ለመስራት አለመቻሉ ችግሩን አባብሶት ይገኛል። ልመና፣ ረሃብና ስደት ለመሬት አግኝተው እንደወጥሯቸው ፈክተዋል። እድገት ያልተለየው አንድ ነገር ቢኖር ጉልበት ሰባሪው የኑሮ ውድነት ብቻ ነው። በአጠቃላይ እስካሁን ሁለት እግሩ ተሰብሮ ወጌሻ ያልነካው ኢኮኖሚ በውጭ እርዳታና የብድር መርኩዝ ቆሞ ይሄዳል እንደተባለለትም ነው። ዛሬ በአገራችን ውስጥ የሚታየውን የኢኮኖሚ ቀውስ አገዛዙ ለመሸፋፈን ቢጥርም የኢትዮጵያ ሕዝብ ጠንቅቆ ያውቀዋል እየኖረው ስለሆነ። የምርት ገበያው ሰው አስመርሯል። በሚሊዮኖች የሚቆጠረው ኢትዮጵያዊ ወጣት ለራስህ ሥራ ፈጠር አለበለዚያ መሞት ወይ መሰደድ ትችላለህ ተብሏል። የጥሬ ገንዘብ አቅርቦት በስቶ የሸቀጦችን ዋጋ አንሯል። በውጭ ምንዛሪና በካፒታል እጥረት ምክንያት ብዙ የመንግስትና የግል ፕሮጀክቶች ተጓጉለዋል። መዋለ ንዋይ ማፍሰስ አስቸጋሪ በመሆኑ የተነሳ በርካቶች ስራቸውን አቁመዋል። ሲሾም ያልበላ ሲሻር ይቆጨዋል እንደሚባለው የዘራፊዎቹ ብሂል ጊዜው ሳይመሽ በሚል ዛሬም የመሬት ቀርምቱን ተረኛው የዘውግ አገዛዝ ህዝብን ከህዝብ እያጋጨና እያፈናቀለ የደሃውን ህዝብ ሰቆቃ አባብሶታል። በውድቅት ሌሊት ቤቱን በቡልዶዘር እያፈረሰ የመዲናዋን ነዋሪ ሜዳ ላይ ይጥላል። ሱቅ በደረቴዎችንና ትናንሽ ሸቀጦችን በመሸጥ ራሳቸውን ለመቻል የሚሞክሩትን ወይም በመንጋው ወከባ ከኑሯቸው ተፈናቅለው መጠጊያ ያጡትን ድህነታቸውን እንደ ወንጀል ተቆጥሮ ከየመንገዱና ከተጠለሉበት እያፈሰ ጎሳ በሚለው ዘረኛ ማጣሪያው ዜጎችን ይወረውራል። ያርሷደሩም ህይወት የሰው ሰራሽና በተፈጥሮ አደጋ የተጋለጠ በመሆኑ የተነሳ ዛሬም ሚሊዮኖች ለስደትና ለተመጽዋችነት ተዳርገዋል። አርሷደሩ ባልተቋረጠ ያንበጣ መንጋ ወረርሽኝ አዝመራው እየወደመበት ሲሆን ወቅቱን ያልጠበቀና መጠኑ ከፍተኛ የሆነ ዝናብ በመጣሉ የተነሳ በርካታ አርሷደሮች መንደሮች በጎርፍ ውሃ እየተናዱ በአርሷደሩ ሕይወትና ንብረት ላይ ከፍተኛ ጥፋት አስከትሏል። ሰላም በማስከበር ስም በአገሪቱ የገጠር አካባቢዎች የተሰማራው ኮማንድ ፖስት ጦር ሰላሙን አጥቶ ሌት ተቀን እየታመሰ ይገኛል። በሰሜን ሸዋ፣ በደቡብ በቦረናና በጉጂ ዞን፣ በሰሜን ምዕራብ ወለጋ ዞንና በሰሜን ጎንደር፣ ጎጃምና ወሎ በአጠቃላይ በገጠሩ ሕዝብ ላይ የሚፈጸመው ግፍና በደል ከሰሚ ጆሮ ከተመልካች ዓይን እንዲሰውር ተደርጎ ይደረጋል። አዲሱ ሹም ሰሞኑን ባደረገው ንግግር እንደ ቀድሞዎቹ ዘረኞች ከአንድ ምንጭ መቀዳቱን በአደባባይ ራሱን አጋልጧል። ሹሙ የተለመደ ቅጥፈቱን ከዛቻ ጋር አዋህዶ በስፋትና በጥልቀት ለመዝመት መወሰኑን ገልጿል። ጋዊናቸው የሚባሉ ጋዜጦችና የሬዲዮ ጣቢያዎች መታፈናቸው ወይም ያየር ሞገዳቸው መታወቁ መደረጉ የምንጠብቀው ዜና ይሆናል። አዲሱ ሹም የጥቅም ሸምቆቆውን እያጠበቀ ሲሄድ መለያው በሆነው ዘረኛነት አማካኝነት ኢትዮጵያውያን ነን የሚሉትን እያባረረና እያፈናቀለ ለውርደትና ለችግር እየዳረገና ኢትዮጵያን እያዋረደ መቀጠሉ የሚጠበቅ ነው። ፓርላማ ተባለ ብልጽግና፣ የክልል ተባለ ማዕከል፣ የስልጣን ማዕከሉና አንብርቱ የኦህዴዱ ሹም ለመሆኑ ሳይታለም የተፈታ ነው። አገሪቱ ያለችበትን ሁኔታ በጥሞና ለተመለከተ ትግላችን መሆን የሚገባው በአደጋ ላይ የወደቀውን የሀገር ሉዓላዊ ክብር የማዳን እንጂ እንደ ጥንባንሳ የወደቀልንን መቀራመት አይደለም። ትግሉ ወደ አንድ አቅጣጫ፣ ወደ ህዝብ ጠላቶች፣ ወደ ተረኛ ዘረኞች ላይ ማተኮር ሲገባው ዳግም ወደ ጎን እየተገፋ ባለህበት ሂድ ሆኖ እንዳይቀር መዘዙ ህዝብን ለመከራ ዳርጎ አገርንም በትኖ እስከ ወዲያኛው ጸጸት ሆኖ እንዳይቀር መደራጀትና መታገልን ይጠይቃል። የኢትዮጵያ ህዝብ ቀውስ በመጣ ቁጥር ቀውሱን በራሱ አጀንዳ መሰረት እንዳይቃኝና ውጤቱንም ለራሱ በሚበጀው መልክ እንዳያመርስ በብልጣብልጥ አምባገነኖች መፈክር ስር እንዲነጉድ እየተደረገ በደሙ የራሱን ቀንበር እያከበደ ሲሄድ ቆይቷል። ይሄ አሳዛኝና አስከፊ ሁኔታ ጨርሶ መቀጠል የለበትም። የህዝብን የሀገር ፍቅር ስሜት እየኮረኮሩ በህዝብ ደም መነገድ ከለመዱ ጨካኝ አምባገነኖች ጋር የሚያብሩና ህዝብንም የሚያወናብዱ ከሃዲዎች ህዝብንና አገርን ወደ ዳግም ጥፋት ከሚያመራ ተግባራቸው እንዲታቀቡ ማሳሰብና ማጋለጥ አልፎም ለአገርና ለህዝብ ህልውናና ደህንነት ሲባል ማስጠንቀቁ ተገቢ ነው ብሎ ኢህአፓ ያምናል። ይህን መሰሉ አሳዛኝና አሳፋሪ ሁኔታ ሊከሰት እንደሚችል ያለንን ስጋት በዚህ አፍራሽ ተንኮል ተጠቃሚና ዋነኛ ተዋናዮች እነማን እንደሆኑ በአገራችንና በህዝባችን ላይ ሊከሰት የሚችለውንም አደጋ በልሳናችን በዴሞክራሲያ ሳናሰልስ የሚሰማንንና የሚታየንን ሁሉ ስናመለክት መቆየታችን የሚዘነጋ አይደለም። ይሁን እንጂ ምክርና ጥቆማውን ልብ ያለ አንስቶታል። ሌላውም በመሰረተ ቢስ አሉባልታ የተነሳ ቁም ነገር ሳይለው ቀርቶ በተደጋጋሚ የችግሩ ሰለባ ሆኗል። አለዚያም ይሁነኝ ብሎ አፍራሽ ተልእኮውን ተያይዞታል። አሁንም ጠቃሚ የትግል ተመክሯችንን በቅን ልቦና ለሚጠቀምበት ሁሉ ከማስተላለፍ አንቦዝንም። ምከረው ምከረው እምቢ ያለ እንደሆን ምከራ ይምከረው ብለንም የአገርንና የህዝብን ጉዳይ እንደዋዛ የምናልፈው ጉዳይ አይደለም። ይልቁንም በአገራችንና በህዝባችን ላይ የተጋረጠውን አደጋ ደጋግሞ ማሳወቅና ትውልድን ማንቃትና ማደራጀት አገራዊ ተልእኮን የመወጣት ግዴታችን ነው ብለን ስለምናምን የበለጠ አጠናክረን የምንቀጥልበት ይሆናል። ያባ ይህን የጠና ህዝባዊ አቋም ይዞ በመታገሉ የተነሳ ተገንጣይ ቡድኖች እንዲሁም ከአገር በቀል የፖለቲካ ቁማርተኞችና ከሃዲዎች አንስቶ እስከ ሀያላኑ ባዕዳን ድረስ ድርጅቱን ከህዝብ ለመነጠልና ለማዳከም ብሎም ጨርሶ ለማጥፋት ከሰማይ በታች ያልቆፈሩት ጉድጓድ ያላቀነባበሩት ሴራ አለ ለማለት ያስቸግራል። እዚህ ሁሉ የጥፋት ዘመቻ ማጠየቂያ ምንድን ነው ብለን ስንጠይቅ መልሱ አንድና አንድ ብቻ ነው። ይህም በአገራችን ላይ የተደቀነውን ፖለቲካዊ፣ ማህበራዊና ኢኮኖሚያዊ ቀውስ ለአንዴና ለመጨረሻ እንዴት እናስቆመው? የህዝብን የስልጣን ምንጭነት እንዴት ይረጋገጥ? የዜጎች የኢኮኖሚ ተጠቃሚነት እንዴት ተፈጻሚነት ይኑረው? ዜጎች ከማህበራዊ ቀውስ ተላቀው ሰላማዊ ህይወት እንዴት ይምሩ የሚሉት አልፋና ኦሜጋ የህዝብ መሰረታዊ ጥያቄዎች ሳይሸራረፉ መመለስ እንዳለባቸው ስለሚያምንና ስለሚታገል ብቻ ነው። ያባ ካካበተው የ48 ዓመታት የትግል ተመክሮ በመነሳት የሀገራችን የፖለቲካ እንቆቅልሽ የሚፈታበትን አማራጭ ለማቅረብ ሳያሰልፍ የበኩሉን ጥረት ማድረጉ ይታወሳል። ቀደም ሲል በደርግ ቀጥሎ በወያኔ ዛሬ ደግሞ ባዲሱ በወያኔ ያደግ ሹምና በካሃዲ አድርባዎች ራስ ወዳድነትና ድንቆርና ይባል የተነሳ ሁሉን አቀፍ በሆነ የሽግግር ሂደት የዲሞክራሲያዊ ስርዓት ጥያቄ እውን እንዳይሆን ለማድረግ በኢህአፓ ላይ ግልጽና ሰውር ዘመቻ ከፍተዋል። ለመሰረታዊ ለውጥና ለህዝባዊ ስርዓት መስረታ የተከፈለውን መስዋዕትነት ለጊዜውም ቢሆን አርክሰው ለማጨናገፍ ላይናታች ማለታቸውን አላቆሙም። ዴሞክራሲ ስንል አንድ ግለሰብ ወይም ፓርቲ በስልጣን ቂጥጥ ብሎ እኔ አውቀላቸዋለሁ በሚል እንዳሻው የሚፈነጭበት ስርዓት ሳይሆን ህዝብ የመረጠውን ህዝብ የሚሽርበት ስርዓት በመሆኑ መንግስትና ኃይል ከህዝብ ምርጫና ውክልና ውጪ ሊኖር ከቶም የማይችል መሆኑን ነው። የህዝቡ ማህበራትና ህዝባዊ ድርጅቶችም ከመንግስት ቁጥጥር ፍጹም ነጻ በሆነ መንገድ ተደራጅተው በነጻ ለመንቀሳቀስ ነጻነታቸው እስካልተረጋገጠ ድረስ መብት ተከብሯል ማለት አይቻልም። የመብት ህልውናና ህይወት የሚለካውም ምን ያህል ተቃዋሚ ኃይላትና ተጻራሪ ሐሳቦች ነጻነት አግኝተው ሊንቀሳቀሱና ሊሰሙ እንደቻሉ በመመዘን እንጂ የአምባገነኖቹ ደጋፊዎች መባረቅ መቻላቸውን በማየት ባለመሆኑ የተለየ ሐሳብና አቋም አማራጭ ያላቸውን ድርጅቶች ማውገዝና ህጋዊ ህልውና መከልከል፣ ተቃውሞ ሲያሰሙ የፈለጉትን ማፈን፣ እንዳይጠፉ እንዳይሰባሰቡና እንዳይደራጁ ማገድ፣ የገሃድ ጥምቃና አፈና እርምጃዎችን በተቃዋሚዎች ላይ መውሰድ ከዴሞክራሲ ጋር ምን አገናኘው? በሀገራችን ታሪክ ደግመን እንዳየነው ስልጣን የሚጨብጡት ኃይላት የትናንትም ሆኑ የዛሬዎቹ ህዝብን ተክተው እኛ እናውቅልሃለን ብለው በህዝብ ስም መግዛት የመረጡ በመሆናቸው ዴሞክራሲ ከቃላት ጋጋታ ከመግለጫና ከልፈፋ ባሻገር ደብዛዋ ጠፍቶ ይገኛል። የዜጎችን መኖሪያ ቤት በላያቸው ላይ እያፈረሰ ስለ ልማት የሚሰብክ በአጼው ዘመን እንኳ በአንጻራዊ የመምጫና የመሄጃ ጊዜያቸው የሚታወቅና አስተማማኝ የነበሩ የውሃና መብራት አገልግሎቶች ዛሬ ከግማሽ ክፍለ ዘመን በኋላ መጡ ሲባሉ ሄዱ ሆነው መናገሻ ከተማዋን በጣት ሲያስቆማት ለማየት በቅተናል። ይህን የሚያደርገው ብልሹ አገዛዝ ወደ መድረክ ብቅ እያለ መስፈርት ያጣ ዲስኩርን ማስደመጥ ያው ከተለመደው እብሪተኛ አምባገነኖች ባህሪ የተለየ መስሎ የሚታየው ቢኖር በገዛ ምላሱ ለተሳከረው ሹም ብቻ ነው። ኅብረ ብሔራዊ መዲናዋንና ታሪካዊ ቅርሶቿን እያፈረሱ የጥፋት ሥልጣንን ለማደላደል ሲባል ኢትዮጵያ በልጆቿ ጥረት ታፍራና ተከብራ ለዘላለም ትኖር የሚለውን መፈክር ማስደመጥ ሰይጣን ለተንኮሉ ከመጽሐፍ ቅዱስ ይጠቅሳል የሚባለውን አባባል የሚያረጋግጥ ነው። ሹሙ እውነትን በሚያስንቅ ውሸት ያሳተውን ዜጋ እንደ ውሃ በፈለገው መንገድ በመንዳቱ አሁንም አጨብጫቢዎች ባያጣም፣ ዴሞክራሲ ግን እንዲህ በባዶ ምላስ የሚሸውደው ሂደት አይደለም። ሰሞኑን የይስሙላ ምርጫ መሰረዙንና የገዢው ፓርቲ የሥልጣን ዕድሜ በመስከረም 30 ማለቁን መሠረት በማድረግ የተወሰኑ ተቃዋሚ ተብዬዎች እስከሚቀጥለው ምርጫ ድረስ የሽግግር መንግሥት እንዲቋቋም ለጠየቁት ጥያቄ ሹሙ ሳያፍ የሽግግር መንግሥት የብጥብጥ መንግሥት ነው ብሎ መልሷል። የሹሙ ጥራዝ ነጠቀነትና የተቃዋሚ ተብዬዎች የሥልጣንና የጥቅም ጥማት በገሃድ የሚታይ በመሆኑ ለመተቸት ጊዜ ማጥፋት ባንፈልግም የኢህአፓ የሽግግር ሂደት ሐሳብ ሁለቱም ክፍሎች ከሚሉትና ከሚያስቡት የተለየ መሆኑን ግን አስረግጠን ለመግለጽ እንፈልጋለን። ኢህአፓ የሚያቀርበው የሽግግር ሂደት የአገሪቱ ውስብስብ ችግሮች በህዝብ ተሳትፎ ውይይትና ስምምነት መፍትሄ የሚያገኙበት ሂደት እንጂ ምርጫ እስኪከናወን ድረስ ለማስታገሻ ስልጣን የመያዣ መድረክ ባለመሆኑ ከይስሙላው ምርጫ ጋር ግንኙነት የለውም። በኢህአፓ የቀረበው የሽግግር ሂደት አገራዊ መፍትሄ የህዝብ ተሳትፎና ስምምነት ያገኘ ህገ መንግስትን በመቅረጽ ተቋማትን ነጻና ገለልተኛ በማድረግ እንዲሁም ባለፉት የግፋ መታት በተለያዩ ወንጀሎች የተጎዱ ዜጎች መንፈሳቸው የሚካስበት ወንጀለኞችም የሚጠየቁበትና ይቅርታ የሚጠይቁበት እውነተኛውን ብሔራዊ እርቅ በማካሄድ ለዲሞክራሲያዊ ስርዓት ጠንካራና ዘላቂ መሰረት የሚጣልበት ሂደት ነው። የሁሉንም ህዝብ ተሳትፎን ውይይትንና ስምምነትን የሚጠይቅ በመሆኑ የህዝቡን ጤና ለመጠበቅ ጥንቃቄ በሚያስፈልግበትና እንከስካሴ በተገደበበት ሁኔታ ውስጥ የሚከናወን አይደለም። ጊዜውም የተወሰኑ ወራትን ሳይሆን አመታትን የሚጠይቅ ነው። ያባ ለውጥ ሲል በዋናነት የህዝብ ልዕልና ይረጋገጥ ማለቱ ስለሆነ መርት የተሸራረፈበት ስልጣን ባቋራጭ የሚያዝበት እንደገና እመቃ የሰፈነበት የስልጣን ህጋዊነት ማጠየቂያው ጠመንጃና ኃይል የሆነበት ስርዓት ምንኛ በቃላት ቢቋቋል ዴሞክራሲያዊ ሊሆን ከቶም እንደማይችል ግልጽ ነው። ያፓም ይህን አለመቀበል መብቱ እንደመሆኑ መጠን የኢስሙላ ዴሞክራሲንም ሆነ አምባገነኖችን ማጋለጥና መታገል ማንንም የማይገድበው ድርጅታዊ መብቱ መሆኑን ዳግም ለማረጋገጥ ይወዳል። በመሆኑም ዛሬም እንደተናንተናው የህዝብ የስልጣን ምንጭነትና ባለቤትነት እስከሚረጋገጥ ድረስ የጀመረውን ህዝባዊ ትግል አጠናክሮ ይቀጥላል። ዴሞክራሲያዊ ስርዓት በህዝብ ትግልና ተሳትፎ ይመሰረታል። ድል የኢትዮጵያ ህዝብ ነው።
ከሞለ ፋሽሶ ናቦለበስ ዛሬ ለቆጠዩ እንበረከከ የነፋነቷጋ ድንበሩ ከዚያለው በዘመናት
ግንባርክን አሳየው።